ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ግንቦት 19 2014 ዓ.ም ምሽት ዝግጅታችን ጀመረ። እስከ ትላንት ድረስ 16 ጋዜጠኞች በህገወጥ መንገድ ታስረዋል ያለው የኢትዮጵያ ሰብአዊ መብቶች ኮሚሽን ሁሉም በአስቸኳይ እንዲፈቱ ሲል ዛሬ ባወጣው መግለጫ አስታወቀ።
ጋዜጠኛ ተመስገን ደሳለኝ ዛሬ ግንቦት 19 2014 ዓ.ም ፌዴራል መጀመሪያ ደረጃ አራዳ መድብ ችሎት ከሰዓት ቀርበዋል። ፖሊስ እንግዲህ ቀርቦ አቶ ተመስገንን በምን ጠርጥሮ እንደያዛቸው በፍርድ ቤቱ አስረድቷል።
ፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ መድብ ችሎት ጊዜ ቀጠሮ ችሎት የቀረበው እና ተጠርጥሮ የተያዘበት ዋና ምክንያት የገለጹት ሁከትና ብጥብጥ በማስነሳት ነው የሚለው።
የታሳሪ ጋዜጠኞች ጠበቆች በክሱ ዙሪያ ስለተናገሩት የተቀነጨበውን ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በእነ አቶ ጌታቸው አሰፋ የክስ መዝገብ ስር ያሉ ተከሳሾች የዋስትና ጥያቄ ውድቅ መደረጉን እንዲሁም በዓለም አቀፉ የቀይ መስቀል ኮሚቴ ግጭት በተቀሰቀሰባቸው አካባቢ እያደረጋቸው ያሉትን ድጋፎች የሚመለከቱ ዘገባዎችም በምሽቱ ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾች። ቻችን ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን፣ እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሱዳን ሴቶች ማህበረሰብ አንቂ አሚራ ኦስማን ሐመድ በአስቸጋሪ ሁኔታ ውስጥ የሰብአዊ መብት ግንባር ቀደም ተከላካይ አሸናፊ ሆና መመረጧን ዓለም አቀፉ ድርጅት ዛሬ ባወጣው መግለጫ አስታውቋል። በአርባዎቹ ዓመታት ውስጥ የምትገኘው አሚራ ለሁለት አስርት ዓመታት ለሱዳን ሴቶች መብት ስትሟገት የቆየች ሲሆን በዚህ ዓመት በሱዳን የተካሄደውን መፈንቅለ መንግስት ተከትሎ በተነሳው ህዝባዊ ተቃውሞ ሳቢያ ታስራለች። አሚራ በዚህ ዓመት እንደ ኤሮፓ አቆጣጠር የ2022 የዓለም አቀፍ የሰብአዊ መብቶች ግንባር ቀደም ተከላካይ አሸናፊ በመሆን ከአፍጋኒስታን፣ ቤላሩስ፣ ዚምባብዌ እና ሜክሲኮ ከተመረጡት አንዷ ሆናለች። አሚራ እንደ ኤሮፓ አቆጣጠር በ2009 የሴቶች ጭቆና ይብቃ የሚል ንቅናቄ መጀመሯ ተነግሯል። ባለፉት አስርት ዓመታት ውስጥም በተለያዩ ጊዜያት እየታሰረች መፈታቷ ተገልጿል። ባለፈው ጥር ወር 30 የሚደርሱ ፊታቸውን የተሸፈኑ ታጣቂዎች ካርቱም ከሚገኘው መኖሪያ ቤቷ በሌሊት አፍነው ወዳልታወቀ ቦታ እንደወሰዷትም ተመልክተዋል። የሴኔጋል ፕሬዚደንት ማኪሳል ባለፈው ረቡዕ አንድ ሆስፒታል ውስጥ በደረሰ እሳት አደጋ ሕይወታቸውን ካጡ 11 አዲስ የተወለዱ ጨቅላ ሕጻናት ሞት ጋር በተያያዘ የጤና ሚኒስትራቸውን በትናንትናው ዕለት አባረዋል። ሚኒስትሩ የተባረሩት የጤና ተቋማቱ ከቅርብ ጊዜ ወዲህ እየተዳከሙ በመምጣት ለእንደዚህ አይነቱ አደጋ የሚያጋልጡ ሆነዋል በሚል መሆኑ ተመልክቷል። ሕጻናቱ የሞቱት ከአገሪቱ ዋና ከተማ በስተምስራቅ 120 ኪሎ ሜትር ርቀት ላይ ቲቫኡና በተባለች ከተማ በሚገኝ ማሜ አብዱ አዚዝ ሲዳባክ በተባለ ሆስፒታል የሕጻናት ሕክምና መስጫ ክፍል ውስጥ መሆኑም ይታወሳል። የኢራቅ ሕግ አውጪ ምክር ቤት አባላት ከእስራኤል ጋር ንግድን ጨምሮ የሚደረግ ማንኛውንም ግንኙነት የሚወነጅል ሕግ ትናንት ሐሙስ ማውጣታቸው ተነገረ። 329 አባላት ካሉት ምክር ቤት በ275 ድምፅ የጸደቀው ሕግን ተላልፎ ከእስራኤል ጋር ግንኙነት የሚያደርግ ማናቸውም ሰው በሞት ወይም በዕድሜ ልክ እስራት ሊቀጣ እንደሚችል ተገልጿል። ውሳኔውን ተከትሎ ተሰሚነት ያላቸው የሺአ ሃይማኖት መሪ ሙክታዳ አልሳዳር ኢራቃውያን አደባባይ በመውጣት ውሳኔውን እንዲደግፉ ጥሪ አቅርበዋል። ጥሪውን የተቀበሉ በመቶዎች የሚቆጠሩ ሰዎች በማዕከላዊ ባግዳድ በመውጣት የጸረ እስራኤል መፈክሮችን ሲያሰሙ እንደነበር ተገልጿል። እስራኤል ከተመሰረተችበት እንደ ኤሮፓ አቆጣጠር 1948 አንስቶ እውቅና ያልሰጠቻት ኢራቅ ከእስራኤል ጋር ምንም አይነት የዲፕሎማሲ ግንኙነት የሌላት በመሆኑ ውሳኔው ተግባራዊ የሚሆንበት መንገድ ግልጽ አለመሆኑ ተመልክቷል። ዩናይትድ ስቴትስ ውሳኔው እጅግ ያሳሰባት መሆኑን አስታውቃለች። የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ ውሳኔው ሐሳብን በነጻነት መግለጽን አደጋ ላይ የሚጥልና ጸረ ሴማዊነትን የሚያበረታታ ከመሆኑም ሌላ ይህ ህግ የኢራቅ አጎራባች አገሮች ከእስራኤል ጋር መልካም ግንኙነት ለመመስረትና ለሰዎችም አዳዲስ እድሎችን ለመፍጠር ከገነቡት ድልድይ ጋር የተቃረነ ነው ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ቱርክ በቀጠናው የእስላማዊ መንግስት ቡድን መሪ የሆነውን አቡ አልሐሰን አልሐሻሚ አልቋራሺን በቁጥጥር ስር ማዋሏን አስታወቀች። ዜናው ትናንት ሐሙስ ያሰራጨው የቱርክ ኦዳ ቲቪ አልቋራሺ የተያዘው ቱርክ መዲና ኢስታንቡል ውስጥ በሚገኘው አንድ መኖሪያ ቤት ውስጥ የቱርክ ፖሊሶች ያለምንም ተኩስ ልውውጥ ባደረጉት ድንገተኛ ወረራ መሆኑን አስታውቀዋል። የእስላማዊ ቡድን መሪ ምርመራ እየተደረገለት ሲሆን የቱርክ ፕሬዚደንት ጣይብ ኤርዶገን በሚቀጥሉት ቀናት ውስጥ በቁጥጥር ስር የመዋሉን ዜና ይፋ እንደሚያደርጉ ዘገባው አመልክቷል። ስማቸውን ያልገለጹ ሁለት የቱርክ ባለስልጣናት ለብሉምበርግ የዜና ማሰራጫ የአልቋራሺ መያዝን አረጋግጠዋል። የዩናይትድ ስቴትስ ባለስልጣናት ግን ስለ ጉዳዩ ጥንቃቄን መርጠዋል። የፔንታገን ቃል አቀባይ ጆን ከርቢ ትናንት ሐሙስ ለጋዜጠኞች በሰጡት መግለጫ ጉዳዩን ቀኑን ሙሉ ሲከታተሉት የዋሉት መሆኑን ጠቅሰው፣ ይሁን እንጂ ስለ አልቋራሺ የተባለውን ሪፖርት ማረጋገጥ አልቻልንም ብለዋል። የእስላማዊ መንግስት ቡድኑ ባለፈው መጋቢት አልቋራሺ መሪውን አድርጎ የሾመው የዩናይትድ ስቴትስ ልዩ ኃይል ባለፈው የካቲት በሰሜን ምዕራብ ሶሪያ ባደረገው ጥቃት የቡድኑን የቀድሞ መሪ ከገደለ በኋላ መሆኑን ተመልክተዋል። ዩናይትድ ስቴትስ ቴክሳስ በሚገኝ አንድ ትምህርት ቤት ውስጥ 19 ህጻናትና ሁለት መምህራንን ጨምሮ 21 ሰዎች ከተገደሉበት ጥቂት ቀናት በኋላ ዛሬ አርብ እዚያው ቴክሳስ ሂውስተን ውስጥ ብሔራዊ የመሳሪያ ማህበር ዓመታዊ ጉባኤውን እያካሄደ መሆኑ ተገለጸ። የቴክሳስ አገረ ገዢ ግሬግ አቦት በጉባኤው ላይ ንግግር ያሰማሉ ተብሎ የተጠበቀ ቢሆንም ወደዚያ ከማምራት ይልቅ ግድያው ወደ ተፈጸመበት ዩቫልዲ እንደሚያቀኑ ተገልጿል። አገረ ገዢው በማህበሩ ስብሰባ ላይ በቪዲዮ የተቀረጸ መልእክታቸውን እንደሚያስተላልፉ ዳላስ ሞርኒንግ ኒውስ ዘግቧል። የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለሶስት ቀናት በሚቆየው ጉባኤ ላይ ተገኝተው ንግግር እንደሚያሰሙ በመርሃ ግብሩ ላይ አሁን ድረስ የተካተተ መሆኑም ዘገባው አመልክቷል። ይህ በእንዲህ እንዳለም የቴክሳስ ሕግ አስከባሪዎች ባለፈው ማክሰኞ በ18 ዓመቱ ወጣት የጅምላ ግድያው በተፈጸመበት ወቅት በስፍራው ተገኝተው ስለሰጡት ምላሽና በቦታው ለመድረስ ስለወሰደባቸው ጊዜ ጠንካራ ጥያቄዎች እየገጠማቸው መሆኑ ተገልጿል። ባለስልጣናቱ እንደተናገሩት የሁለተኛ ደረጃ ትምህርቱን ያቋረጠው አጥቂው ራሞስ በመጀመሪያ ደረጃ ትምህርት ቤት ውስጥ ሆኖ 21 ሰዎችን ለመግደል ከ40 ደቂቃ እስከ 1 ሰዓት ያህል መቆየቱ ተነግሯል። የዩክሬኑ ፕሬዝደንት ቮሎድሚር ዘለንስኪ በሚያስተላልፉት ዕለታዊ መልእክታቸው ሩሲያ በዩክሬናውያን ላይ የዘር ማጥፋት ፖሊሲዋን በግልጽ እያካሄደች ነው ሲሉ በዛሬው ዕለት ተናገሩ። ዓለም ሩሲያን ጥንካሬ ባሰጣት ኖሮ ጦርነቱን ማቆም ይቻል ነበር ያሉት ዘለንስኪ ሩሲያ ለአውሮፓ ከምታቀርበው ነዳጅ በየቀኑ በቢሊየን የሚቆጠር ዩሮ እያገኘች ነው ብለዋል። የአውሮፓ ህብረት አባላት ሩሲያ ላይ እንዲጣል 6 ጉዳዮችን ባካተተው ማዕቀብ ከስምምነት ለመድረስ እየሞከሩ ነው። ዩክሬን ነጻ አገር ስለሆነች ጨርሶ አትሰበርም ያሉት ዘለንስኪ ይልቁንም አሁን ያልተመለሰው ጥያቄ ትርጉም አልባ በሆነው ጦርነት ህዝባችን ለነጻነቱ የሚከፍለው መስዋዕትነት ምን ይሆናል የሚለው ነው ሲሉ ጠይቀዋል። በሰሜን ምስራቅ ዩክሬን ወደ ሩሲያ ድንበር አቅጣጫ የተገፉት የሩሲያ ኃይሎች መልሰው ለማጥቃት በዝግጅት ላይ በመሆናቸው 3 ወር የዘለቀው ጦርነት በቅርብ የሚያበቃበት ሁኔታ ግልጽ አለመሆኑን ምዕራባውያን ባለስልጣናት ይናገራሉ። ከባድ ውጊያ በሰሜንና ምስራቅ ከተሞች እየተካሄደ ሲሆን የዩክሬን ሁለተኛዋ ትልቅ ከተማ በሆነችው ካርቪቭ የሚገኙ ባለስልጣናት ትናንት ሐሙስ ሩሲያ ባደረሰችው ድብደባ ቢያንስ 7 ሰላማዊ ሰዎች መገደላቸውና 17 ሰዎች መቁሰላቸውን ገልጸዋል። በካርኪቭ ያሉ የዓይን እማኞች የሩሲያ ኃይሎች በከተማው በስተሰሜን ያላቸውን ይዞታ ለማጠናከር በተከታታይ በሚያደርጉት ተኩስ ፍንዳታዎችን ይሰሙ እንደነበር ተናግረዋል። ምንም እንኳ የሩሲያ ኃይሎችን ወደ ኋላ መግፋት የተቻለ ቢሆንም ሩሲያውያኑ መልሰው ለማጥቃት ከፍተኛ ሙከራ እያደረጉ መሆኑን ባለስልጣናቱ ገልጸዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አብቅቷል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ግንቦት 19 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተላለፍን እንገኛለን። አሁን ወደ ቀዳሚው ያብይ ርዕስ ዘገባችን እንለፍ። እስከ ትላንት ድረስ 16 ጋዜጠኞች በህገወጥ መንገድ መታሰራቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ገልጾ ሁሉም የሚዲያ አካላት በአስቸኳይ እንዲፈቱ ሲል ዛሬ ባወጣው መግለጫ ጠየቀ። ከመግለጫው ጋር በተያያዘ ለአሜሪካ ድምጽ አስተያየታቸውን የሰጡት የኢሰመኮ የህግና ፖሊሲ ስራ ክፍል ዳይሬክተር ታሪኩ ጌታቸው በእስር ላይ የሚገኙ ጋዜጠኞችና ሌሎች የሚዲያ ሰራተኞች ሰብአዊ መብታቸው ሊጠበቅ እንደሚገባና መጠየቅ ካለባቸውም በመገናኛ ብዙሃን ህግ መሰረት እንደሆነ ገልጸዋል። በተያያዘ ዜና በትላንትናው ዕለት በቁጥጥር ስር የዋሉት የፍትህ ማኔጂንግ ዳይሬክተር ተመስገን ደሳለኝና የኢትዮ ፎረም አዘጋጅ ያየሰው ሽመልስ ዛሬ ፍርድ ቤት ቀርበው ተለዋጭ ቀጠሮ እንደተሰጠባቸው ጠበቆቻቸው ገልጸዋል። ይህ በእንዲህ እንዳለ ሰንቦቱ አህመድ የተባለች የኤፍቢአይ የቴሌቪዥን ጋዜጠኛም ትላንት አመሻሽ ላይ በፖሊስ መያዟን የጣቢያው ዳይሬክተር ተናግረዋል። የሚዲያ ባለሙያዎች መታሰር እንደሚያሳስባቸው ዩናይትድ ስቴትስን ጨምሮ የተለያዩ አካላት የገለጹ ሲሆን በፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ የኦፕሬሽን ዋና መምሪያ ኃላፊ አቶ ሙሊሳ አብዲሳ ትላንትና ምሽት ለኢቢሲ በሰጡት ማብራሪያ የሚዲያ ባለሙያዎች እስር ከህግ ማስከበር እርምጃ ጋር የተያያዘ መሆኑን ነው የተናገሩት። ኬኔዲ አባተ ተጨማሪ አለው።
የፍትህ መጽሔት ማኔጂንግ ዳይሬክተር ጋዜጠኛ ተመስገን ደሳለኝና የኢትዮ ፎረም አዘጋጅ ያየሰው ሽመልስ ትናንት በአዲስ አበባ መታሰራቸውን ተከትሎ በአጠቃላይ በእስር ላይ የሚገኙ ጋዜጠኞችና የሚዲያ ሰራተኞች 16 መድረሳቸውን የገለጹት የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የሚዲያ ባለሙያዎች መታሰራቸው በተለይ የሚዲያ ህጉን የሚጻረር እንዲሁም መዘዙ ከመገናኛ ብዙሃን ምህዳርና ሀሳብን ከመግለጽ ነጻነት ጋር የሚቃረን በመሆኑ አስደንጋጭ ነው ማለታቸውን ኮሚሽኑ ዛሬ ባወጣው መግለጫ አስታውቋል። ከመገናኛ ብዙሃን ህግ ጋር በተጻረረ መልኩ ለፍርድ ሳይቀርቡ ረዘም ላለ ጊዜ በእስራት ማቆየት፣ ያሉበትን ቦታ አለመግለጽና መደበኛ ባልሆነ እስር ቤት ማሰር ሁኔታውን እንደሚያባብስም የገለጹት ዋና ኮሚሽነሩ ሁሉም የሚዲያ አካላት በአስቸኳይ እንዲፈቱ መጠየቃቸውንም መግለጫው አክሏል። ከመግለጫው ጋር በተያያዘ ለአሜሪካ ድምጽ አስተያየታቸውን የሰጡት የኢሰመኮ የህግና ፖሊሲ ስራ ክፍል ዳይሬክተር ታሪኩ ጌታቸው በእስር ላይ የሚገኙ ጋዜጠኞችና ሌሎች የሚዲያ ሰራተኞች ሰብአዊ መብታቸው ሊጠበቅ እንደሚገባና መጠየቅ ያለባቸውም በመገናኛ ብዙሃን ህግ መሰረት እንደሆነ ገልጸዋል።
እየጠየቅን ያለ ነው። ያው አንደኛ ለረጅም ጊዜ በቅድመ ክስ ሁኔታ በቅድመ ክስ እስር እንዳይቆዩ፣ ያሉበት ቦታ ለቤተሰቦች እንዲታወቅ፣ ከመደበኛ ማቆያ ቦታዎች እና እስር ቤቶች ውጪ ባሉ ቦታዎች እንዳያዙ፣ እንዲሁም በ1238 ሚዲያ ህግን ብለን የምንጠራውን በተለምዶ እሱን በርጣሰ መልኩ እንደሆነ ጋዜጠኞችና የሚዲያ ሰራተኞች ሊጠየቀው የሚገባው የሚል ነው።
በተያያዘ ዜና በትናንትናው ዕለት በቁጥጥር ስር የዋሉት የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝና የኢትዮ ፎረም አዘጋጅ ያየሰው ሽመልስ ዛሬ ፍርድ ቤት መቅረባቸውን ጠበቆቻቸው ለአሜሪካ ድምጽ ገልጸዋል። ፖሊሶች ዛሬ ጠዋት ላይ የጋዜጠኛ ተመስገንን ቢሮ ከበረበሩ በኋላ ከሰዓት ፍርድ ቤት እንዳቀረቡት የገለጹት የጋዜጠኛው ጠበቃ ሄኖክ አክሊሉ ጋዜጠኛው ሁከትና ብጥብጥ በማስነሳት ወንጀል እንደተጠረጠረ ፖሊስ ለፍርድ ቤቱ መግለጹንና የግራ ቀኙን ክርክር የተመለከተው ፍርድ ቤቱ ለቀጣዩ ሰኞ መጋቢት 22 ተለዋጭ ቀጠሮ መስጠቱን ተናግረዋል።
ጋዜጠኛ ተመስገን ደሳለኝ ዛሬ ግንቦት 19/2014 ፌዴራል መጀመሪያ ደረጃ አራዳ ምድብ ችሎት ከሰዓት ቀርበዋል። ፖሊስ እንግዲህ ቀርቦ አቶ ተመስገንን በምን ጠርጥሮ እንደያዛቸው ለፍርድ ቤቱ አስረድቷል። ያለው ነገር ምንድን ነው? ያው አቶ ተመስገን ደሳለኝ ሚዲያ ተጠቅመው እንደዚሁም በዩቲዩቦች እየቀረቡ ሁከትና ብጥብጥ በሀገሪቱ ላይ ለማስነሳት ቀስቅሰዋል። የሀገር መከላከያ ሰራዊት እምነት እንዳይኖረው አድርገዋል እና በዚህ ጠርጥሬያቸዋለሁ። ስለዚህ አቶ ተመስገን ደሳለኝን ምርመራ እንዳጣራባቸው 14 ቀን ይስጠኝ ብለው አለፈት። ፍርድ ቤት ማለት ነው። በዚህ ላይ እንግዲህ አቶ ተመስገን ጋር ተነጋግሬ ምላሽን አጥቶ ያለው አንደኛ እሳቸው የወንጀል ተግባር ፈጽመዋል እንኳን ቢባል ሊጠየቁ የሚገባው ከሚዲያ ጋር በተገናኘ ጋዜጠኞች የሚጠየቁበት ራሱን የቻለ ሕግ አለና በመገናኛ ብዙሃን አዋጅ መሰረት ነው እንጂ በመደበኛው የወንጀል ስነስርዓት ሕግ አይደለም የሚል መከራከሪያ አስቻለሁ። ከዛ በተረፈ እንግዲህ የጊዜ ቀጠሮ ጥያቄውን በተመለከተ ይሰባሰባል የተባሉት ማስረጃዎች አቶ ተመስገን ደሳለኝን በእስር ላይ ለማቆየት ምክንያት አደረጉ። ጥያቄው የሕግ መሰረት የለውም፣ አቶ ተመስገን ደሳለኝ በዋስትና ሊወጡ ይገባል የሚል መከራከሪያ አንስተናል። እንግዲህ ፍርድ ቤቱ ይህን ከሰማ በኋላ በተለይ መታየት ያለበት ጉዳዩ በሚዲያ ሕግ መሰረት ነው የሚለው ልዩ እንሰጥበታለሁ በሚል ለሰኞ ለግንቦት 22 ማለት ላይ ቀጠሮ ሰጥቶበታል።
የኢትዮ ፎረም አዘጋጅ ያየሰው ሽመልስም በተመሳሳይ ሁከትና ብጥብጥ በማስነሳት በፖሊስ ተጠርጥሮ ዛሬ ረፋድ ላይ ፍርድ ቤት መቅረቡን የገለጹት ጠበቃው ታደለ ገብረ መድህን ፍርድ ቤቱ ፖሊስ ከጠየቀው የ14 ቀን ቀጠሮ 10ሩን መፍቀዱን ተናግረዋል።
ፌደራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ጊዜ ቀጠሮ ችሎት የቀረበው እና ተጠርጥሮ የተያዘበት ዋና ምክንያት የገለጹት ሁከትና ብጥብጥ በማስነሳት ነው የሚለው አንደኛ ሃይማኖት ከሃይማኖት ጋር ለማጣላት፣ ሁለተኛ ደግሞ በሚዲያ ኢንተርቪው በማድረግ፣ በሶስተኛ ህዝብና መንግስት እንዲጋጭ በማድረግ የሚል ነው እና እነዚህን ድርጊቶች ስለሰሩ ለማጣራት ጊዜ ቀጠሮ 14 ቀን ነበር የተጠየቀው። ከተጠየቀው 14 ቀን የተፈቀደላቸው 10 ቀን ነው። ሊፈቀድላቸው አይገባም ተብሎ የሀገር ውስጥ ህጎችና ዓለም አቀፍ ህጎችን በመጥቀስ ነበር ክርክር የተጠበቀው እና ይህን ክርክር የግራቀኝ ክርክር ከተሰማ በኋላ ነው 10 ቀን የተፈቀደው ለግንቦት 29።
ይህ በእንዲህ እንዳለ ሰቦንቱ አህመድ የተባለች የኤፍአይቢ ቴሌቪዥን የኦሮምኛ መዝናኛ ጋዜጠኛም ትናንት አመሻሽ ላይ በፖሊስ መያዟን የጣቢያው ዳይሬክተር ታዬ ለሚ ለቪኦኤ ገልጸዋል።
ሰቦንቱ አህመድ የኤፍአይቢ ቴሌቪዥን የመዝናኛ ፕሮግራም አዘጋጅ ነች። ጥሩ የሚዲያ የጋዜጠኝነት ሙያ ያላት ጋዜጠኛ ነች። ትናንትና ከስራዋ ወጥታ ወደ ቤቷ እየገባች ሳለች ማታ ላይ መንገድ ላይ ጠብቋት ፖሊሶች ይዘዋታል። ከዛ በኋላ ለቡ ፖሊስ ጣቢያ ነው የወሰዳት። እዛ ነች ያለች። ዛሬ ጠዋት እኔን ጠይቄናት ነበር። ስንጠይቃት ምንም አልተነገረችም፣ የተጠረጠርኩበት ቢያስኩበት ምክንያት ምንም አልተነገረኝም አለች። እኔን ፖሊሱ ወንጀል ምርመራ ላይ ስንጠይቃቸው እኛ ከሌላ ቦታ ኦሮሚያ ፖሊስ ኮሚሽን ነው በአደራ እኛ ጋር አስቀመጡኝ እንጂ አልፈለግናት እነሱ ናቸው የኦሮሚያዎች ናቸው አሉ። ስቲል ምንም ወደ ፍርድ ቤትም አላቀረበዋትም። እዛው ለቡ ፖሊስ ጣቢያ ነች ያለችው ማለት ነው።
ከጋዜጠኞችና ሌሎች የሚዲያ ሰራተኞች መታሰር ጋር በተያያዘ ከመንግስት አካል መረጃ ለማግኘት ያደረግነው ጥረት አልተሳካም። ይሁንና በፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ የኦፕሬሽን ዋና መምሪያ ኃላፊ የሆኑት አቶ ሙሊስ አብዲሳ ትናንት ምሽት ለኢቢሲ በሰጡት ማብራሪያ የሚዲያ ባለሙያዎች እስር ከህግ ማስከበር እርምጃ ጋር የተያያዘ መሆኑን ነው የተናገሩት።
ህግ ማስከበር ሲባል ብሔርን አይለይም፣ ሃይማኖትንም አይለይም፣ የፖለቲካ ስታተስን አይለይም። ሚዲያ አክቲቪስት ማንም ይሁን ሶሻል ስታተሱም ሃይማኖቱ ምንም መሰረት አያደርግም። ህግ ለሁሉም እኩል ነው። እንደ ፖሊስ ደግሞ ሙያዊ ነፃነቱን ጠብቀን የምርመራ ስራ ጥቆማ ሲደርሰን በየትኛውም አካል ላይ የህግ ማስከበር ስራ እየተሰራ ነው የሚገኘው። እንደሚታወቀው በአሁኑ ሰዓት ብዙ የሚዲያ ተከታይ ያላቸው ሰዎች ብሔርን ከብሔር የሚያጋጩ፣ ሃይማኖትን ከሃይማኖት የሚያጋጩ፣ ጥርጣሬን የሚፈጥሩ የህዝቦቻችንን አጠቃላይ የኢትዮጵያን ህዝብን አብሮነት የሚፈታተኑ እነሱ ጥቅም የሚያገኙበትን በሚዲያ ካምፔን የሚያደርጉት የሽብር ድርጊት ውስጥ የተሳተፉትን ሰዎች በማስረጃ ላይ ሆነን መረጃ በመሰብሰብ በህግ ቁጥጥር ስር በማዋል ወደ ህግ እያቀረብን ነው ያለ ነው።
የኢሰመኮ የህግና ፖሊሲ ስራ ክፍል ዳይሬክተር ታሪኳ ጌታቸው ግን የሚዲያ ባለሙያዎች እስር ሀሳብን በነጻነት ከመግለጽ ያለፈ ትርጉም ያለው በመሆኑ ጥንቃቄ ሊደረግበት ይገባል ይላሉ።
በተለይ ደግሞ የሚዲያ አባላት እስር ከሚዲያውም መናገር ነጻነት ከራስን በነጻነት ከመግለጽ አስከጋፊ ባለፈ ሌሎች ማህበረሰቦችን ክፍል የመንካት አዝማሚያ ስላለው የሚዲያ አባላትና ሰራተኞችን በተለይ የሚመለከቱ ክሶችና እስሮች ላይ ከፍተኛ ጥንቃቄ ያስፈልጋል ነው።
ከኢሰመኮ በተጨማሪ ሌሎች አካላትም ከሰሞኑ ባወጧቸው መግለጫዎች በኢትዮጵያ ያለው የሚዲያ ባለሙያዎች መታሰር ጉዳይ እንደሚያሳስባቸው መግለጻቸው የሚታወቅ ነው። ከነዚህ መካከል ዩናይትድ ስቴትስ የምትገኝ ሲሆን የሀገሪቱ ውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ የኢትዮጵያ መንግስት ለፕሬስ ነጻነት ጥበቃ እንዲያደርግ ጥሪ ማቅረባቸውን አሶሺየትድ ፕሬስ መዘገቡ ይታወሳል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ደግሞ የኢትዮጵያ ባለስልጣናት በመገናኛ ብዙሃን ላይ ያደርጉታል ያለውን የማሸማቀቅ እርምጃ ማቆም አለባቸው ሲል አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በእናቶ ጌታቸው አሰፋ የክስ መዝገብ ስር ያሉ ተከሳሾች የዋስትና ጥያቄ በሰበር ውድቅ ተደርጓል። የዋስትና ጉዳያቸው በተለያዩ ፍርድ ቤቶች ሲያከራክር የቆየው በቀድሞ የመረጃና ደህንነት አገልግሎት ኃላፊ አቶ ጌታቸው አሰፋ ስም በሚጠራ መዝገብ የተከሰሱ ተከሳሾች የዋስትና ይግባኝ አቤቱታ በአብላጫ ድምፅ ውድቅ ተደርጓል። ተከሳሾቹ ጉዳያቸውን በማረሚያ ቤት ሆነው እንዲከላከሉም ብይን ተሰጥቷል። የተከሳሾች ጠበቆች በበኩላቸው የሰበር ሰሚ ችሎቱ ብይን ተከሳሾች የመከላከያ አቤቱታቸውን ማስረጃዎቻቸውን አዘጋጅተው ለማቅረብ አስቸጋሪ እንደሚያደርግባቸው ገልጸዋል። የዛሬውን ችሎት ውሎ የተከታተለው ዘጋቢያችን ገብረ ሚካኤል ገብረ መድህን ዝርዝር አለው።
በቀድሞ የመረጃና ደህንነት አገልግሎት ኃላፊ አቶ ጌታቸው አሰፋ ስም በሚጠራው መዝገብ በወንጀል የተከሰሱና በአሁን ሰዓት ጉዳያቸውን በመከታተል ላይ የሚገኙ 14 ተከሳሾች በቀድሞው የብሔራዊ መረጃና ደህንነት አገልግሎት ምክትል ኃላፊና የፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል አቶ ያሬድ ዘሪሁን ስም ዋስትና እንዲሰጣቸው ለሰበር ሰሚ ይግባኝ አቅርበው ጉዳያቸውን በመከታተል ላይ ነበሩ። በእነ አቶ ያሬድ ዘሪሁን መዝገብ ለሰበር የቀረበውን የዋስትና ጥያቄ መዝገብ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በአብላጫ ድምፅ የዋስትና ጥያቄውን ትላንት ውድቅ አድርጎታል። በእነ አቶ ጌታቸው አሰፋ የክስ መዝገብ ከተከሰሱት 16 ተከሳሾች ውስጥ የአራቱ የሕግ ጠበቃ የሆኑት የችሎቱን ሂደት ለአሜሪካ ድምፅ ያብራሩት አቶ ክፍላይ መሐሪ ፍርድ ቤቱ በመጨረሻ የሰጠውን ውሳኔ ነግረውናል።
ሰበር ሰሚ ችሎቱ አምስት ዳኞች ያሉት ሁለቱም ዋስትናውን መከልከል የለበትም የሚል አቋም አላቸው። ሶስቱ ዋስትናውን መከልከል አለበት የሚል አቋም ስለያዙ ለዚህም የፍርድ ቤቱ ተገቢ ስልጣን አለው ይሄን ለመገደብ አንደርዳሪ አለ። ስለዚህ በአብላጫ ድምፅ የተወሰነ ውሳኔ ስለሆነ የዋስትና መብታቸው ተገድበዋል።
ተከሳሾቹ ለሶስት ዓመት ተኩል ያህል በእስር የቆዩ ሲሆን መጀመሪያ ላይ ክስ የቀረበባቸው ዋስትና በሚያስከለክለው የሙስና ወንጀሎችን ለመቆጣጠር በወጣው አዋጅ ቁጥር 881/2007 መሰረት እንደነበር አቶ ክፍላይ መሐሪ ገልጸውልናል። ሆኖም በዚህ ላይ ረዥም ጊዜ የወሰደ ክርክር ከተካሄደ በኋላ ፍርድ ቤቱ ተከሳሾቹ እንዲከላከሉ ሲወስን አንቀጹ መቀየሩንም ይናገራሉ። የተቀየረው አንቀጽም ዋስትና የማያስከለክል በመሆኑ የዋስትና ጥያቄ አቅርበው የፌዴራል ከፍተኛ ፍርድ ቤት እያንዳንዳቸው ተከሳሾች 30,000 ብር ዋስትና አስይዘው እንዲፈቱ ወስኖ ነበር። ነገር ግን አቃቤ ሕግ ለጠቅላይ ፍርድ ቤት ይግባኝ በማለቱ በሶስት ዳኞች የተሰየመው ችሎት በድምፅ ብልጫ የከፍተኛ ፍርድ ቤቱን ውሳኔ ሽሮ ዋስትናቸውን አግዶታል። አቶ ክፍላይ ከዚህ በኋላ ያለውን ሂደት ለአሜሪካ ድምፅ ሲያስረዱ ተከሳሾቹ የጠቅላይ ፍርድ ቤቱን ውሳኔ በመቃወም ለሰበር አቤቱታ አቅርበው እንደነበር ያስረዳሉ።
ለሰበር ሰሚ ችሎት ያቀረብነውን አቤቱታ በመሰረት ዋስትና የሚያስከለክል በቂ ምክንያት ሳይኖር ነው የጠቅላይ ፍርድ ቤቱ የዋስትና መብቱን ገድቦ የስር ፍርድ ቤትን ውሳኔ የሻረው። እዛ ሲቀርቡ የነበሩትን መከራከሪያ ነጥቦች በመሰረቱ የህግ ጉዳዮች ሳይሆን የፖለቲካ መሰል ጉዳዮች በተለይ ከስራ ባህሪያቸው ወይም ከሚሰሩበት የነበረውን የስራ አካባቢ ነበረ ከተባለው ያለፈው ስርዓት አገለገሉበት ከተባለው ስርዓት ጋር የሚገናኙ ጉዳዮች ናቸው። በአብዛኛው ሲቀርቡ የነበሩት ዋስትና የሚከለከለው ወንጀል ስነ ስርዓት ህጉ 67 የሚባል አለ። ያ ተከሳሽ መልሶ ሊቀርብ አይችልም ተብሎ ሲገመት ብቻ ነው።
አቃቤ ሕግ ለዚህ አቤቱታ የሰጠውን ምላሽም ነግረውናል።
አቃቤ ሕግ በኩል ደግሞ እነዚህ ሰዎች የደህንነት ባለሙያዎች ናቸው፣ ራሳቸውን የመጋረድ ወይም ራሳቸውን በሌላ መልክ የማስመሰል ወይም ሀይድ የማድረግ ችሎታ አላቸው። ሲያገለግሉበት የነበረውን ስርዓት በጦር እየተዋጋ ያለ በመሆኑ ወደዛ ሊሄዱ ይችላሉ የሚሉ ነገሮች ነበሩ።
በጠበቆቹ በኩል ቀርቦ የነበረውም የመከራከሪያ ምላሽ በተመለከተ በዝርዝር ያስረዳሉ።
በምትሰራው ስራ ምክንያት እና የሚከለከልበት አንዳችም ምክንያት የለም። እነዚህ ሰዎች ደግሞ ለረዥም ጊዜ ታስረው የቆዩ ናቸው። ይሄ ራስህን የመጋረድ ወይም ራስህን የመከለል ጉዳይ አሁን ባለው ቴክኖሎጂ ደረጃ በእነሱ
ወደ ተከታዩ ዘገባችን እናልፋለን። ዓለም አቀፉ የቀይ መስቀል ኮሚቴ ኢትዮጵያ ውስጥ ግጭት በተከሰተባቸው አካባቢዎች ልዩ ልዩ ድጋፎች እያበረከተ መሆኑን አስታወቀ። ለአብነትም በዚህ ሳምንት አምስተኛውን ዙር መድኃኒት፣ ምግብና ቁሳቁሶች የጫኑ የእርዳታ ተሽከርካሪዎች ትግራይ መግባታቸውን ገልጸዋል። በአፋር፣ አማራና ኦሮሚያ ክልልም ልዩ ልዩ ድጋፎችን እያበረከቱ መሆኑን የገለጸው ዓለም አቀፉ የቀይ መስቀል ኮሚቴ በቀጣይ የዘር ወቅት በመሆኑ በግብርናው ዘርፍ ላይ ያተኮረ ድጋፍ ለማድረግ መዘጋጀቱንም አስታውቋል። አዲስ ቸኮል ተጨማሪ አለው።
ዓለም አቀፉ የቀይ መስቀል ኮሚቴ ከኢትዮጵያ ቀይ መስቀል ማህበር ጋር በመተባበር በሀገሪቱ ግጭት ባለባቸው አካባቢዎች ድጋፎች ማድረጋቸውን አስታውቋል። የኮሚቴው የኢትዮጵያ ቅርንጫፍ የህዝብ ግንኙነት ኃላፊ ፓትሪክ መጌቫርድ ለአሜሪካ ድምጽ በሰጡት ቃል በትግራይ፣ አፋር፣ አማራና ኦሮሚያ ክልሎች ልዩ ልዩ ድጋፎችን እያበረከቱ መሆናቸውን ተናግረዋል። ለአብነት የጠቀሱትም በዚህ ሳምንት ወደ ትግራይ የላኩት አምስተኛ ዙር እርዳታ የጫኑ ተሽከርካሪዎች መቀሌ መድረሳቸውን ነው።
በግጭት ምክንያት ሰለባ ለሆኑ ልዩ ልዩ ድጋፎች ማድረጋችንን ቀጥለናል። ለምሳሌ ሰብአዊ ድጋፍ በአፋር በኩል እንዲያልፍ በቅርቡ ስምምነት ከተደረገ ወዲህ በዚህ ሳምንት ልዩ ልዩ ድጋፎችን የጫኑ ተሽከርካሪዎች ለአምስተኛ ጊዜ ወደ ትግራይ ልከናል። መድኃኒቶችን፣ የውሃ ማከሚያዎችን፣ ለቤተሰብ የሚያስፈልጉ ልዩ ልዩ ቁሳቁሶችን አድርሰናል። የሕክምና ቁሳቁሶችን ለሁለት የጤና ጣቢያዎችና ሁለት ሆስፒታሎች አድርሰናል።
ቃል አቀባይ ወደ ትግራይ ክልል ወስደው ካበረከቷቸው ድጋፎች የተወሰኑት ከኢትዮጵያ መንግስት የተገኙ መሆናቸውንም አስታውቀዋል። የእርዳታ ድጋፉ በትግራይ ብቻ የተወሰነ አይደለም ያሉት ፓትሪክ መጌቫርድ በምዕራብ ኦሮሚያም ልዩ ልዩ ድጋፎችን እያቀረቡ መሆናቸውን ተናግረዋል።
በምዕራብ ኦሮሚያ ኤረር አካባቢ ስራ ያቆሙ በእጅ ግፊት የሚሰሩ የውሃ ቧንቧዎችን ስራ በማስጀመር 100,000 ሰዎችን የንጹህ መጠጥ ውሃ ተጠቃሚ እንዲሆኑ ማድረግ ችለናል። እንዲሁም በምዕራብ ወለጋ ጉሊሶ አካባቢ እንዲሁ ነዋሪው የንጹህ መጠጥ ውሃ ተጠቃሚ እንዲሆን ማድረግ ችለናል። ለ5,000 የቄለም ወለጋ አርሶ አደሮችም ምርጥ ዘርና የጥሬ ገንዘብ ድጋፍ አድርገናል። እንዲሁም በቁምቢ ወረዳ ለ5,000 አባወራዎች የእንስሳት መኖ አድርሰናል። ይህ በትግራይ፣ አማራ፣ ሶማሌና ሌሎችም ክልሎች እንደምናደርገው በኦሮሚያ ለሚገኙ የሕክምና ተቋማት የምናደርገውን የተለመደ ድጋፍ ሳይጨምር ነው። በሰሜንና ደቡብ ወሎ ዞኖች ውስጥ በሚገኙ 5 ወረዳዎች ያሉ ከ30,000 በላይ አባወራዎችን ተጠቃሚ የሚያደርግ የምርጥ ዘር ስርጭትም አድርገናል።
ፓትሪክ መጌቫርድ ከፊታችን ያሉት ወራት የእርሻ ወቅቶች በመሆናቸው የዓለም አቀፉ ቀይ መስቀል ኮሚቴ ትኩረትም ከዚሁ ጋር የተያያዘ እንደሚሆን የተናገሩት
ወቅቱ የክረምት እርሻ የሚጀመርበት ወቅት በመሆኑ ድጋፍ ለሚያስፈልጋቸው በሁሉም ክልሎች ያሉ አርሶ አደሮች እንደ ምርጥ ዘር ያሉ ድጋፎችን እናደርጋለን። ከዚህ በተረፈ ለጤና ጣቢያዎች፣ ለሆስፒታሎችና ለአካል ጉዳተኞች ማዕከላት የተለመደውን የሕክምና ቁሳቁሶች ድጋፍ ማድረጋችንን እንቀጥላለን። ሕብረተሰቡ የንጹህ የመጠጥ ውሃ እንዲያገኝ የምናደርገውን ድጋፍም የምንቀጥልበት ይሆናል።
በአፋር በኩል ወደ ትግራይ የሚወስደው መስመር ተዘግቶ ከነበረበት ካለፈው ጥር ጀምሮ በአውሮፕላን 55 በረራዎችን በማድረግ በዋናነት የሕክምና ቁሳቁሶችን ወደ ትግራይ ሲያደርሱ መቆየታቸውን የገለጹት ፓትሪክ መጌቫርድ አሁን ሰብአዊ ድጋፍ በተሽከርካሪ መቅረብ ከጀመረ በኋላ በአምስቱ ዙር ልዩ ልዩ ተሽከርካሪዎችን መላካቸውን እንዲሁም መሰል ድጋፎችን ለመቀጠልም ዝግጁ መሆናቸውን አስታውቀዋል። የአሜሪካ ውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ በኢትዮጵያ የተኩስ ማቆሙ መቀጠሉንና ወደ ትግራይ ሰብአዊ ድጋፍ አቅርቦት መሻሻሉን በበጎ እንደሚያዩት ከሁለት ቀን በፊት አስታውቀው ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በተከታዩ ዘገባችን የምናልፈው ወደ ዩናይትድ ስቴትስ ነው። በዩናይትድ ስቴትስ በዚህ ሳምንት ቴክሳስ ዩቫልዲ ከተማ ውስጥ 21 ሰዎች ህይወት የጠፋበትን የመሰለ የጅምላ ግድያ ሲደርስ ዓለም በአንክሮ ይከታተላል። በየቀኑ በጥይት የሚገደሉ ልጆች ቁጥር ምን ያክል እያሻቀበ መሆኑ ግን በዚህ ደረጃ ጎልቶ አይታይም። ዩናይትድ ስቴትስ ውስጥ በጥይት የሚገደሉ 15 ዓመት ያልሞላቸው ልጆች ቁጥር በየትኛው ምክንያት ከሚሞቱ ልጆች ቁጥር እንደሚበልጥ ጉዳዩን የተከታተሉ ተመራማሪዎች ይናገራሉ። ቆንጂት ታዬ፣ ቬሮኒካ ባልደራስ ኤግሊሲያስ እና ማይክ ኦቭስሌቫን ያጠናቀሯቸውን ሪፖርቶች አጣምራ እንዲት አቀርበዋለች።
እኚህ ሴት የልጅ ልጃቸው ሌላ ከተማ ውስጥ በጥይት ተመቶ ተገሎባቸዋል።
የልጅ ልጄ በሁለት ጥይት ነው የተመታው። መጀመሪያ ከቅርበት ደረቱ ላይ ተመታ፣ ድጋሚ ጭንቅላቱ ላይ ተመታ።
ማላኪ ጃክሰን ባለፈው ወር ነው ዋሽንግተን ዲሲ ውስጥ የተገደለው። ገና የ15 ዓመት ታዳጊ ወጣት ነበር። በግድያው የተጠረጠረ ሰው ተይዞ እየተመረመረ መሆኑን አያቱ ይናገራሉ።
የጀመረው በሁለት ልጆች ጸብ ነው። ቃላት መለዋወጥ ነገር አለ አይደል? ዋሽንግተን ዲሲ ውስጥ ልጆቹ ሽጉጥ ይዘው ነው የሚሄዱት። ልክ አይስክሬም ይዘው እንደሚሄዱት በዩ። ልጆች እንደዚህ በቀላሉ መሳሪያ ማግኘት የለባቸውም።
አያቲቱ ለደህንነታቸው ስለሚሰጉ ፊታቸውን በጭንብል እንደሸፈኑ መነጋገሩን ነው የመረጡት። እንደሳቸው የልጅ ልጅ እንደ ማላኪ በዚህ የአውሮፓ 2022 ዓመተ ምህረት ብቻ 500 ልጆች በጥይት እንደተገደሉ የመሳሪያ ጥቃት መዝገብ ያዥ ወይም ተከታታይ የሚባል ተቋም አስታውቋል። አንዳንዶቹ በሰው እጅ ተመተው ሌሎች ደግሞ በአጋጣሚ አደጋ የሞቱ መሆናቸውን ነው የሚገልጸው። የተቋሙ ዲሬክተር ማርክ ብራያንት ያስረዳሉ።
Teens that are 12 and up or 10 and up 11 and up that can be gang activity.
12 11 10 ዓመት የሆኑ ልጆች የተደራጀ የወንጀል ቡድንም ሌላም እንቅስቃሴ ውስጥ ሊገቡ ይችላሉ። ያባታቸውን ሽጉጥ በጥንቃቄ ሳይቀመጥ እየቀረ እያገኙ ሲጫወቱበት የሚሞቱ 10 ዓመት ያልሞላቸው ጻናትም አሉ።
ቴክሳስዋ ዩቫልዲ ከተማ ውስጥ በሚገኘው ትምርት ቤት 19 ልጆችን ጨምሮ የ21 ሰው ህይወት የጠፋበት የጅምላ ጥቃት ዓለምን አስደንግጧል።
Sometimes it's accessibility to firearms that are not
አንዳንዶቹ የሌላ ሰው ሽጉጥ በቀላሉ ያገኛሉ። አንዱ ችግር እርሱ ነው። ሌላው ደግሞ ልጆቹ ትምህርት ቤት ውስጥ ከሚያጋጥማቸው ወከባ ጋር ይያያዛል። በመሳሪያ ከመቱት ልጆች ውስጥ 60 ከመቶ የራሳቸውን ህይወት ያጠፉ ናቸው። ይሄ በአብዛኛው የሚከሰተው በገጠሩ አካባቢ ነው።
ይሁን እንጂ አሜሪካ የዋሽንግተን ዲሲውን የ15 ዓመቱን ልጅ ማላኪ ጃክሰንን የመሳሰሉ ልጆች በየቀኑ በጥይት የሚገደሉበት ወረርሽኝ ውስጥ ነው የምትገኘው ይላሉ ጉዳዩን የሚከታተሉ ተመራማሪዎች። እንደ አውሮፓውያን አቆጣጠር በ2020 በጥይት የሚሞቱ ልጆች ቁጥር በ30 ከመቶ ጨምሯል። የሚሽጋን ዩኒቨርሲቲ ተመራማሪዎቹ እንደሚናገሩት በመኪና አደጋ ሱስ አስያዥ መድኃኒት አደጋ ላይ በሚጥል መጠን በመውሰድ ወይም በካንሰር የሚሆን በሌላ ምክንያት ከሚሞቱ ልጆች ቁጥር በጥይት የሚሞቱት ልጆች ቁጥር ይበልጣል። ግሬጎሪ ጃንስ የአእምሮ ሐኪም ናቸው፣ እንዲህ ይላሉ።
Anxiety disorder is the most common diagnosis out there.
አብዛኞቹ ከበድ ያለ ጭንቀት ችግር ተጠቂ ሆነው ይገኛሉ። በተለይ ሱስ የሚያስይዙ ነገሮችን የሚጠቀሙ ሲሆኑ ደግሞ ከአሁን ቀደም ታይቶ በማይታወቅ ደረጃ ራሳቸውንና ሌሎችን የመጉዳት ባህሪ ይታይባቸዋል።
በቀን በቀን በየመንገዱ ሁለት ወይም ሶስት ልጅ ይሞታል። በጣም ነው የምናደደው፣ እናም የማዝነው። ግራ ገብቶናል። ጠንከር ያለ ሕግ ያስፈልጋል።
ሐዘን ላይ ያሉት የማላኪ አያትና መላው ቤተሰቡ የፖለቲካ መሪዎች ልጆች እጅ መሳሪያ እንዳይደርስ እንዲያደርጉ እየጠየቁ ነው። የመሳሪያ ቁጥጥር ሕግ እንዳይጠብቅ ለዓመታት ግፊት ያደረገው ናሽናል ራይፍል አሶሲዬሽን የተባለውን ተቋም ለማነጋገር ቪኦኤ ጠይቆ መልስ አላገኘም። ድርጅቱ ቴክሳስ ዩቫልዲ ከተማ ውስጥ የ18 ዓመቱ አጥቂ በትምህርት ቤት ላይ ተኩስ ከፍቶ 19 ልጆችና ሁለት መምህራን ከገደለበት ጥቃት በጥቂት ቀናት ተከትሎ ዛሬ ዓመታዊ ጉባኤውን ቴክሳሷ ሂውስተን ከተማ ውስጥ ያካሂዳል። ዩቫልዲ የነዋሪዎቹ ቁጥር 16,000 አይሞላም እና ህፃናቱና መምህራኑ ከተጨፈጨፉበት ሮብ አንደኛ ደረጃ ትምህርት ቤት ወይም ከጥቃቱ ሰለባዎች ከአንዱ ጋር ባንድም ሆነ በሌላ መንገድ ትውውቅና ግንኙነት የሌለው የለም። የኚህኛዋ ሴት ልጅ ፈርናንዶ ሮድሪጌዝ በዚያ ትምህርት ቤት የአራተኛ ክፍል ተማሪ ነው። በጥቃቱ ለትምህርት ቤቱ ውስጥ ነበር። ከአስተማሪዎች ጋር በመስኮት ዘሎ ነው የተረፈው። ከተገደሉት መካከል አንዳንዶቹ ጓደኞቹ ናቸው። የኚህኛዋ ሴት የልጅ ልጅ ልጅም እንዲሁ በመስኮት ዘለው ካመለጡት ውስጥ ነች። ታዲያ የአረጋዊቱ ወንድም አማኒ አልቫሬዝ ልጆች በቀላሉ መሳሪያ መግዛት ለምን ይችላሉ ብለው ይጠይቃሉ።
18 ዓመት ሲሞላቸው የፈለጉትን አይነት መሳሪያ እና ጥይት መግዛት ይችላሉ። እኔ ይህ ትክክል አይመስለኝም።
ትውልደ ናይጄሪያው አፌአ ኦበየጎና ከሚኖርባት ከቴክሳሷ ኦስተን ከተማ ሐዘኑን ለመግለጽ ወደ ዩቫልዲ ተጉዟል። ከሶስት ዓመታት በፊት እዚያው ቴክሳስ ክፍለ ግዛት ሚድላንድ እና ኦዴሳ ውስጥ ታጣቂ ጥቃት ባደረሰበት ጊዜ 7 ሰዎች ሲገደሉ እሱ በሶስት ጥይት ተመትቶ በእድል ነው ሕይወቱ የተረፈው።
ዜናውን ስሰማ በጣም አዘንኩ። ለሁለት ወይም ለሶስት ቀን እንቅልፍ አልወሰድኩም። ልሂድና የመጨረሻ አክብሮቴን ልግለጽ ብዬ ነው ወደዚህ የመጣሁት።
ኤፎ ፖለቲከኞችን የልጆችን ደህንነት መጠበቅ ነበረባቸው፣ እነሱም በሚፈሰው የሰው ደም ተጠያቂ ናቸው በማለት ይወቅሳል።
ተከታዩ ዘገባችንም እዚሁ ዩናይትድ ስቴትስ የሚያቆየን ይሆናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቤጂንግ ዓለምን ለ75 ዓመታት ወደፊት እንድትራመድ ባደረጉት ዓለም አቀፍ እሴቶች ላይ የረጅም ጊዜ ፈተና ሆናለች ሲሉ በመግለጽ የባይደን አስተዳደር ከቻይና ጋር የሚኖረውን ግንኙነት ምን እንደሚመስል የሚያሳየውን እቅድ ዛሬ ይፋ አድርገዋል። የአሜሪካ ድምጿ አኒታ ፓውል ከዋይት ሀውስ ያደረሰችን ዘገባ እንደሚከተለው ይቀርባል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ እንዳስታወቁት ዩናይትድ ስቴትስ በቻይና ላይ የምትከተለው ፖሊሲ በሶስት ቃላት የሚገለጽ ነው። መዋለ ንዋይ ማፍሰስ፣ ጥምረትና ፉክክር።
We will invest in the foundations of our strength here at home. Our competitiveness, our innovation, our democracy.
እዚሁ ሀገራችን ውስጥ ለጥንካሬያችን መሰረት በሆኑት መወዳደሪያዎች፣ ፈጠራዎቻችንና ዲሞክራሲያችን ላይ መዋለ ንዋይ እናፈሳለን። ጥረታችን አንድ አይነት ዓላማ ካለን አጋሮቻችን ጋር በማጣመር እነዚህን እሴቶቻችንን እናሳድጋለን። እንዲሁም ፍላጎታችንን ለማስከበርና ለመጪው ትውልድ ያለንን ዓላማ ለመገንባት ከቻይና ጋር እንፎካከራለን። ይህንን ትግል የምናካሄደው ደግሞ በራስ መተማመን ነው።
ብሊንከን አክለው ዋሽንግተን ከቤጂንግ ጋር ግጭት ውስጥ የመግባት ፍላጎት እንደሌላትና ዩናይትድ ስቴትስ ቻይና ገሸሽ እያደረገቻቸው ያሉትን ዓለም አቀፍ ሕጎችና ተቋማት ለመጠበቅ ቁርጥ አቋም እንዳላት ገልጸዋል።
Under President Xi, the ruling Chinese Communist Party has become
በሺ ጂንፒንግ አስተዳደር የቻይና ኮሙኒስት ፓርቲ በሀገር ውስጥ የበለጠ ጨካኝ በውጭ ደግሞ የበለጠ ጠባጫሪ ሆኗል። ይህንን ደግሞ ቤጂንግ ቻይና ውስጥ ያካሄደችው ባለችው የጅምላ ቁጥጥርና ያንን ቴክኖሎጂ ደግሞ ከ80 በላይ ወደሚሆኑ ሀገሮች እያስፋፋች እንዳለች ማየት ይቻላል። በደቡብ ቻይና ባህር ላይ ሰላምና ጸጥታን፣ የባህር ላይ ንግድና ዝውውር ነጻነትን በሚጎዳ መልኩ የባህር ወደብን በሕገ ወጥ መንገድ ለማስፋፋት መሞከሯም ሌላ ማሳያ ነው።
Its treatment of ethnic and religious minorities in Xinjiang and Tibet along with many other actions.
የተባበሩት መንግስታት የሰብአዊ መብቶች ድርጅት ኃላፊ ሚሼል ባቸሌት ቤጂንግ በርካታ የዊገር ማህበረሰብ ተወላጆችን በማሰር የሚደርስባትን ክስ ለማጣራት ወደ ሺንጃንግ መጓዛቸውን ተከትሎ ብሊንከን ዩናይትድ ስቴትስም ቤጂንግ በመታደርሳቸው የሰብአዊ መብቶች ጥሰት ላይ ማተኮሯን እንደምትቀጥል አስመረውበታል።
Its treatment of ethnic and religious minorities in Xinjiang and Tibet along with many other actions go against the core tenets.
በዘርና በሃይማኖት በቁጥር አናሳ በሆኑ ማህበረሰቦች አያያዝ እንዲሁም ሌሎች ድርጊቶች ቻይና በተደጋጋሚ ከምትጠቅሰው የተባበሩት መንግስታት ድርጅት ቻርተርና ሁሉም ሀገራት ከሚከተሉት ዓለም አቀፍ የሰብአዊ መብቶች ድንጋጌ ጋር የሚጣረስ ነው። ቤጂንግ በሆንግ ኮንግ ውስጥ የምታፍነው ነጻነት በተባበሩት መንግስታት ውስጥ በተደረሰው ስምምነት ላይ የተቀመጠውን የርክክብ ስምምነት የሚጥስ ነው።
ፕሬዚዳንት ጆ ባይደን ሰኞ ዕለት ባደረጉት ንግግር ዩናይትድ ስቴትስ ታይዋንን ለመደገፍ ወታደራዊ ኃይሏን ለመጠቀም ፈቃደኛ መሆኗን መግለጻቸው ባለስልጣናት መግባት ካቆሙት ቃል ኪዳን በተለየ መልኩ ዩናይትድ ስቴትስ ስትከተል የቆየችውን አሻሚ የፖሊሲ ስልት የቀየረ ነው። ብሊንከን ግን የዩናይትድ ስቴትስ ፖሊሲ አሁንም አልተቀየረም ባይ ናቸው።
While our policy has not changed, what has changed is Beijing's growing coercion.
ፖሊሲያችን አልተቀየረም። የተቀየረው ቻይና ታይዋንን ከሌሎች የዓለም ሀገራት ጋር ያላትን ግንኙነት ለማቋረጥና በዓለም አቀፍ ተቋማት ውስጥ እንዳትሳተፍ ለማገድ የምታደርገው ጭቆና እየጨመረ መሄዱ ነው። ቤጂንግ ተንኳሽ ንግግሮችን በማድረግና የጦር አውሮፕላኖችን በየቀኑ በሚባል ደረጃ በታይዋን አካባቢ በማብረር ተጠምዳለች። እነዚህ ንግግሮችና ድርጊቶች ደግሞ በከፍተኛ ሁኔታ አለመረጋጋት ይፈጥራሉ፣ ለስሌታዊ ስህተት ይዳርጋሉ። እናም የታይዋንን ሰላምና መረጋጋት አደጋ ውስጥ ይከታሉ።
የውጭ ጉዳይ ሚኒስትሩ ዩናይትድ ስቴትስ ከቻይና ጋር ግንኙነቷን የማቋረጥ ፍላጎት እንደሌላት አጽንኦት ሰጥተው በመተኩ አሜሪካ የምትፈልገው አግባብ ባለው መንገድና የዩናይትድ ስቴትስን ብሔራዊ ደህንነት አደጋ ውስጥ በማይጥል መልኩ እስከሆነ ድረስ ከእስያዋ ልዕለ ሀያል ሀገር ጋር የንግድና መዋለ ንዋይ ፍሰት ግንኙነቷን መቀጠል ነው ብለዋል። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ የሚተላለፈውን የአርብ ምሽት ስርጭታችንን ነው። በፕሮግራማችን ላይ አስተያየት ወይም ጥቆማ ካላችሁ በፌስቡክ አት ቪኦኤ አምሃሪክ እንዲሁም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን ልታደርሱን ትችላላችሁ። ተከታዩ ዘገባችን ወደ አፍሪካ የሚመልሰን ይሆናል። በደቡብ አፍሪካ የሚገኝና የፀሐይ ኃይልን መጠቀም የሚያበረታታ ኩባንያ ከተለያዩ የዓለም ክፍሎች ገንዘብ በማሰባሰብ በዚምባብዌ የሚገኝ አንድ የእርሻ መንደር የፀሐይ እንዲጠቀም በማስቻሉ ገበሬዎችን ተጠቃሚ አድርጓል። ዘሰን ኤክስቼንጅ የተባለው ኩባንያ እስካሁን ወደ 1.4 ሚሊዮን ዶላር በመሰብሰብ በመንደሩ የሚገኘውን እርሻና ገበሬዎች በፀሐይ ኃይል እንዲደገፉ አድርጓል። ማቡንጋ ከቪኦኤ ለላከውን ዘገባ እንግዱ ወልዴ እንደሚከተል ያቀርበዋል።
ከዚምባብዌ መዲና ሐራሬ 80 ኪሎ ሜትር ርቀት ላይ የሚገኘው እርሻ ነምቢ ፍሬሽ ኤክስፖርት በተባለ ኩባንያ የሚተዳደር ሲሆን ብሉቤሪስ በመባል የሚታወቀውን ፍራፍሬና አተር የመሳሰሉ ምርቶችን ለአውሮፓና አውስትራሊያ ገበያ ይልካል። የኤሌክትሪክ መቆራረጥ ትልቅ ችግር በመሆኑና አካባቢን የማይጎዳ የግብርና ዘዴ መጠቀም አስፈላጊ ሆኖ በመገኘቱ እርሻው አካባቢን የማይጎዳ የኃይል አማራጭ ወደ መጠቀም ተሸጋግሯል ይላሉ የኩባንያው ኃላፊ ኤድዊን ማሲምባ ሞዮ።
አካባቢያችንን በማይጎዳ መልኩ የግብርና ስራችንን እንዴት አድርገን ማከናወን አለብን የሚለውን ጉዳይ እንደገና ማየትና ማሰብ አስፈላጊ ሆኖ አግኝተነዋል። የፀሐይ ኃይል በግልጽ የሚታይ አማራጭ ነው። አፍሪካ ውስጥ ነው ያለነው። አፍሪካ ደግሞ ብዙ ፀሐይ ታገኛለች።
ኩባንያው እንዳለው ዚምባብዌ እየተደረገ ያለው የፀሐይ ኃይልን ለእርሻ የመጠቀም ዘዴ በሌሎች የአፍሪካ ክፍሎችም ጥቅም ላይ ውሏል። በተሰበሰበው ገንዘብ እስካሁን 60 የሚሆኑ በአግሪቱ የሚገኙ የእርሻ አካባቢዎች የፀሐይ ኃይልን የሚቀይር ቴክኖሎጂ ተገጥሞላቸዋል። የደቡብ አፍሪካው ኩባንያ እንደገለጸው እስካሁን 2000 ከሚሆኑ በተለያየ ዓለም ክፍል ከሚኖሩ ሰዎች 1.4 ሚሊዮን ዶላር በመሰብሰብ የዚምባብዌን ፕሮጀክት ደግፏል።
እንደ ነምቢ ፍሬሽ ያሉ የዚምባብዌ ኩባንያዎችን እንደ ጥሩ ምሳሌ ወስደን እነሱን በመከተል አካባቢው እንዳይጎዳና ዘላቂ ጥቅም እንዲሰጥ ለመስራት ተስፋ እናደርጋለን።
ብሉቤሪስ አምርቶ ለውጭ ገበያ የሚያቀርበው ሲምባ ቺቲዳ አንዱ የፕሮጀክቱ ተጠቃሚ ነው።
It leaves me with some disposable income on my side.
ቤተሰቤን ለመንከባከብ ተጨማሪ ገቢ ያስገኝልኛል። በተጨማሪም የኤሌክትሪክ መቆራረጥ አሁን ብዙ ችግር አይፈጥርብንም። በተከታታይ ሰብላችንን ውሃ ማጠጣት ችለናል።
ዚምባብዌ ለአመታት የኃይል መቆራረጥ ሲያጋጥማት ቆይቷል። ኃይልን ከጎረቤት ሀገራት ለማስገባትም የምታደርገው ጥረት ከባድ ፈተና ሆኖባታል።
ነምቢ ፍሬሽ ኤክስፖርት የተባለው ይህ ኩባንያ ግን የፀሐይ ኃይል ፕሮጀክቱን ወደ 1.9 ሜጋዋት በማሳደግ ብዛት ያላቸው ገበሬዎችን ተጠቃሚ ለማድረግ ስራውን ለማስፋፋት አቅዷል።
ወደ ሀገር ውስጥ ዘገባዎች ስንመለስ ባለፈው አመት ከማዕከላዊ ጎንደር ጭልጋ ወረዳ አይከል ከተማ ተፈናቅለው ጎንደር አዘዞ የነበሩ ተፈናቃዮችን ወደ ቀያቸው የመመለስ ስራ መጀመሩን የማዕከላዊ ጎንደር ዞን አስታወቀ። ተፈናቃዮቹ እየተመለሱ ያሉት ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከመሆራንና ከሌሎች የህብረተሰብ ክፍሎች የተውጣጣ ምክር ቤት ከነዋሪዎች ጋር ባደረገው ምክክር በስምምነት ላይ በመደረሱ መሆኑን የማዕከላዊ ጎንደር ዞን ተቀሷል። ወደ ቀድሞ ቀያቸው ሲመለሱ በከተማው ነዋሪዎች ደማቅ አቀባበል በመደረጉ የተደሰቱት ተፈናቃዮች ተከስቶ የነበረው ግጭት የጥቂት የፖለቲካ ነጋዴዎች ሴራ ነው ብለዋል። አስቴር ምስጋናው ዝርዝር አላት።
በማዕከላዊ ጎንደር ዞን ጭልጋ ወረዳ በተለያዩ ጊዜያት ተፈጥረው በነበሩ ግጭቶች የአካባቢው ነዋሪዎች መፈናቀላቸው ይታወሳል። ባለፈው አመት ሚያዝያ ወር ላይ በወረዳው ዋና ከተማ አይከል በተከሰተው ግጭት መኖሪያቸውን ለቀው በጎንደር ከተማ የነበሩት አቶ ግርማ በየነ የአካባቢው ሰላም ሁኔታ በመሻሻሉ ሰሞኑን ወደ ቀያቸው መመለሳቸው ይናገራሉ።
በጣም በሚያሳዝን አይነት መልኩ ይሄኛው አካባቢውን ትቼ በመሄዴ ያዝን ነበር። ከሶስት ቀን በፊት ስንመለስ ሁሉም ማህበረሰብ በደስታ በእልልታና በጭብጨባ ነበር የተቀበለን። በጣም ደስ የሚል አቀባበል ነው የነበረው። የህዝብ ለህዝብ ግጭት አይደለም። እንዲያውም አሁን የተፈናቀለውና ወደ ቤቱ ወደ ቀየው እንዲመለስ እየተጠየቀ ያለው ማህበረሰብ በጥቂት ጽንፈኞች የመጣ ችግር እንጂ ማህበረሰቡ የቅማንት ማህበረሰብ አማራን ለመውጋት አማራ ቅማንትን ለማጥፋት ለመውጋት የተነሳበት ጊዜ የለም፣ አሁንም አልተደረገም ነው በግልጽ እየተናገረ ያለው። የኔም እምነት ይሄ ነው።
አቶ መራ ቦጋለ የአይከል ከተማ ነዋሪና ባለፈው አመት በተከሰተው ግጭት ቀያቸውን ለቀው በጎንደር ከተማ የቆዩ ናቸው። አቶ መራ እንደሚሉት እርቀ ሰላሙ በመውረዱ ደስተኛ ናቸው። ይህም ሆኖ እርቁ ከልብ መሆኑን እንደሚጠራጠሩ ይናገራሉ።
አቀባበሉ ምን ጥሩ ነው። ያው ከነበረው አንዳንድ ሁኔታ ካሁን በፊት ከነበረው ከልብ የሚሆን አይሆንም ባናውቅም ጥሩ ነው የነበረው። ግን ከልብ ነው ወይ የሚለውን ነገር ቀስ በሂደት ነው የምናውቀው። አሁን እና ሰላሙ ለጊዜው አሁን ባለው ኮንዲሽን ጥሩ ነው ብለን እናስባለን። ግን ወጣ ብሎ መቀመጥ ግን ትንሽ ከበድ ስለሚነው ያው ሰው እየተቀመጠ ያለ አሁን ልዩ ኃይልና መከላከያ ባለበት ሰፈር ብቻ ስለሆነ ነው። እኔ ከሁለቱም ብሄር ነው የምወለደው፣ ግን የጽንፈኛውን ሀሳብ ስላልተቀበልኩ ነው ከቦታው እንድፈናቀል የደረግኩት። ስለዚህ ሰው ከልብ ገና ሌባውን አጋልጦ የመስጠት እንትኑ ገና ነው። ምክንያቱም ወንድሙ ስለሆነ አክስቱ ልጅ ወንድሙ ልጅ ስለሆነ ያን አጋልጦ ለመስጠት ገና ነው።
የማዕከላዊ ጎንደር ዞን የገዢው ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ ገድፍ ጌትነት ባለፈው አመት ከጭልጋ ወረዳ አይከል ከተማ ተፈናቅለው ጎንደር አዘዞ የነበሩ 1132 ተፈናቃዮችን ወደ ቀያቸው የመመለስ ስራ መጀመራቸውን ይናገራሉ።
ከሁለቱ ማህበረሰብ ነው የተፈናቀሉት። አማራም ከቅማንትም ማለት እነዚህ አዘዞ አካባቢ ነበር የቆዩት። አሁን ከ11938ቱ 1132 የሚሆኑት ከሁለቱ ማህበረሰብ ወደ አይከል ከተማ ወደ ቀያቸው ተመልሰዋል። ያው ከተማው ወደ ሁለት በሬ አርዶ ነው እንግዲህ ማህበረሰቡ እንኳን ደህና መጣችሁልን በሚል ከፍተኛ የሆነ ደስታ በማድረግ የተቀበላቸው ማለት ነው።
ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከምሁራንና በአካባቢው ማህበረሰብ ዘንድ ተደማጭነት ካላቸው የተዋቀረው ካውንስል የህዝብ ለህዝብ ምክክር በማድረጉ በአካባቢው ሰላም ሊወርድ ችሏል ብለዋል አቶ ገድፍ። የቅማንት ህገ ወጥ ቡድን ብለው የገለጹትን ታጣቂ ደግፈው ጫካ ገብተው የነበሩ ከ200 በላይ ግለሰቦች የተደረገላቸውን የሰላም ጥሪ ተቀብለው ወደ ማህበረሰቡ ተቀላቅለዋል ብለዋል።
የቅማንትን የማንነት ጥያቄ ያስኩ በሚል ምክንያት ግን የቅማንትን ማህበረሰብ ደግሞ የሚገል ሁለተኛ ደግሞ በዚህም ጎበዝ አለቃ የሆነ ማለት ነው። በሁለቱም በዝብሪት ማህበረሰቡ ነበር እየተጎዳ የቆየው ማለት ነው። ስለዚህ ይህን ጽንፈኛ መሰረት አድርጎ ዝም ብለው ነገሩ ሳይገባቸው የወጡ አሉ፣ በወንጀል ያልተጠየቁ ማለት ነው። እነዚህ ካውንስሎች ወደ ማህበረሰቡ ውስጥ ነው የገቡ። ሁለተኛ ወንጀል ያለበትም በወንጀሉ ይጠየቃል፣ ወንጀል የሌለበትም ማንም አይጠይቀውም፣ ወደ ሰላም ግቡ ተባለ። ይህን ጥሪ መሰረት አድርጎ ወደ 225 ገባ ወደ ጫካ የነበሩት ማለት ነው። ከዚህ ውስጥ ወደ 189 የሚሆነው ታድሶ ወሰደ። ውይይቱም ጥሩ የሆነ መግባባት ተፈጠረ። ወደ ሰላም ተመልሶ
ለማህበረሰቡ ጋር እንዲኖር በሚል የመንግስት ዳይሬክሽን ተሰጠ። በሱ መሰረት እዚህ ውጤት መድረስ ቻልን ማለት ነው።
ወደ ቀያቸው ለተመለሱ ተፈናቃዮች የከተማ አስተዳደሩ ቤት እንደተከራየላቸው የተናገሩት አቶ ገድፍ የጸጥታ አካላትም ተመድበዋል ብለዋል።
እንጨት የቤት መስሪያ ጉዳይ ማህበረሰቡ ለመቻል ዝግጁ ነው። ይህንም እያዋጣ ነው እንጨት ማለት ነው። የኢንዱስትሪ እቃዎችን የካውንስሉ የተለያዩ ተቋሞችን እየጠየቀ ነው። የከተማ አስተዳደሩም ቤታቸው የተቃጠለባቸውን ራሱ ቤት ተከራይቼ አስገባለሁ በሚል ነው ከዛም ከተፈናቀሉበት ቃል ገብቶ ያመጣቸው። አሁንም ይህም የገባውን ቃል እየፈጸመ ነው ያለ። በፊት የሁለቱም ሰላም አስከባሪዎች ለየራሳቸው ነበር የሚሰሩ። አሁን ግን ወደ አንድ መጥተው አብረው እየሰሩ እየተጋገዙ ነው ያለ። ሁለተኛ ልዩ ኃይልና የመከላከያ ሰራዊት አለ አካባቢው ማለት ነው። ስለዚህ ጸጥታው አስተማማኝ ነው። አሁን ግን እያንዳንዱ ሰው ራሱ የሰላሙ መፍትሄ ሰጭ መሆን አለበት ነው በዋነኝነት። አሁን ይህ ብሔር ቀርቶ አቶ ከሌ የተባለ ሰው ገደለ በሚል ብቻ ነው እየፈረጀ ያለ ማህበረሰባችን ማለት ነው። ወደ አንድ መምጣቱ የሚያሳየው
ተፈናቃዮቹ ወደ ቀድሞ ቀያቸው ሲመለሱ አቀባበል ካደረጉ የከተማዋ ነዋሪዎች ውስጥ ሻምበል ታምራት ዲጣ አንዱ ናቸው። ከተመላሽ ወንድሞቻቸው ግን እንደሚቆሙ ገልጸው እርቁም ከልብ አይደለም ብለው ለሚጠራጠሩ ሰዎችም ስጋት ባይገባቸው ይሻላል ብለዋል።
ችግር የደረሰባቸው እህት ወንድሞቻችን ወገኖቻችን አሉ። ይሄ ምናልባት አንደኛ ህዝቡ ራሱ ማድረግ የሚችልበት አቅጣጫ ካለ ህብረተሰቡ የሚያደርገው ነገር ይኖራል። በህግ ብቻ ሳይሆን መንግስት እንደ መንግስት እንደገና ደግሞ ለእነዚህ ወንድሞቻችን እህቶቻችን ቤት ወይም ንብረታቸው ለወደመባቸው በቃ ማሰብ የሚገባውን ያህል የሚያስብበት ነገር ይመስለኛል። ከዛ ውጭ በዚህ በጸጥታ ጉዳይ ምንም የሚያሰጋ ነገር የለም። ምክንያቱም የጸጥታ አካሎች አሉ። ህዝቡ ራሱ ጸጥታችንን ማስከበር አለብን። እስካሁን ድረስ የራሳችን ችግር ነው ለዚህ ሁሉ የዳረገን የሚል ጸጸት ነው ያለው፣ በውስጡ ቁጭት ነው ያለው። ስለዚህ በሰላሙ በኩል ምንም አይነት የሚፈጠር ችግር የለም። ትናንትና ችግሩ ፈጣሪዎች እኛው ነን። አሁን ደግሞ ለችግሩ መፍትሄ የምንሆነው እኛውን እስከሆን ድረስ። ስለዚህ እነዚህን ችግሮች የማስወገድ ችግር ፈጣሪዎችን ለህግ የማቅረብ ስራ እየተሰራ ነው ያለው።
በጭልጋ ወረዳ በተለያዩ ጊዜያት በተነሱ ግጭቶች ከ11900 በላይ ተፈናቃዮች ጎንደር አዘዞ እንደሚገኙና የዞኑ አስተዳደር ከነዚህ ውስጥ 1132ቱን ከቀናት በፊት መመለስ መጀመሩን የማዕከላዊ ጎንደር ዞን የብልጽግና ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ገድፍ ጌትነት አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በዚሁ ወደ ደቡብ ክልል ነው የምናልፈው። ከሁለት ሳምንት በፊት ደቡብ ኦሞ ዞን ውስጥ በተለያዩ አካባቢዎች በነዋሪዎች ላይ በተፈጸመ ጥቃት ከመኖሪያ ቀያቸው የተፈናቀሉ ሰዎች ችግር ላይ መውደቃቸውን ገልጸው ምንም አይነት እርዳታ እንዳልተደረገላቸው ተናግረዋል። በሌላ በኩል በውጭ የሚኖሩ የማህበረሰቡ ተወካይ እየተወሰደ ያለው እርምጃ ሰላምን የሚያመጣ አይደለም ይላሉ። ጽዮን ግርማ በዚህ ዙሪያ ሰፋ ያለ ዝግጅት አሰናድታለች። የዛሬውን በቃለ ምልልስ ጀምራለች።
ራስዎትን ያስተዋውቁኝ።
ስለጋበዛችሁኝ አመሰግናለሁ። ዶክተር አስረስ አድሜ ጌቃይ እባላለሁ ሙሉ ስሜ። ብሩኔል ዩኒቨርሲቲ ለንደን በህግ ዲፓርትመንት ሲኒየር ሌክቸር ሆኜ ነው የሚሰራው። የደቡብ ኦሞ ተወላጅ ነኝ እና ይሄ ነው የህግ መምህር ነኝ። ከአካባቢው ጋር ጥብቅ የሆነ ትስስር አለኝ። ለንደን አካባቢ ብኖርም የአካባቢውን ጉዳይ በየጊዜው ያው ይከታተላለሁ።
ምን ያህል ጊዜ ሆኖት ከአካባቢው ከወጡ?
ከአካባቢው ከወጣው በእርግጥ ብዙ ጊዜ ሆኖኛል። እንግዲህ የመጀመሪያ ዲግሪን መማር ከጀመርኩ በኋላ ነው።
ባጭሩ ከአካባቢው ከወጡ ምን ያህል ጊዜ ሆኖት?
ብዙ አመት፣ ከአስር አመት በላይ ሆነኝ።
ሰሞኑን ጽሁፍ ጽፈዋል። ጽሁፍ የጻፉት በደቡብ ኦሞ ዞን አሪ ወረዳ ውስጥ ስለተፈጠረው ግጭት ነው። በዛ ግጭት ቤት ንብረታቸው የተቃጠለ እንዲሁም የተፈናቀሉ ከተፈናቀሉም በኋላ ወደ ቀያቸው ያልተመለሱ ሰዎችን አነጋግረናል። በተጨማሪም ደግሞ በዞኑ የአካባቢውን አመራሮች ጠይቀናል። እነዚህን ከቀያቸው የተመለሱ ሰዎችን ወደ ቀያቸው ለመመለስ እየተሰራ መሆኑንም ገልጸውልናል። የታሰሩ ሰዎችም እንዳሉ ነግረውናል። እርስዎ ስለዚህ ጉዳይ ምን ይላሉ?
አመሰግናለሁ። ያው የተከሰተው ግጭት በጣም አሳዛኝ ነው። ብዙ የሆነ የንብረት ውድመት ደርሷል። ወገኖቻችን ላይ የደረሰ ወንጀል ነው። መወገዝ ያለበት ነገር ነው። እንደዛ ካልኩ በኋላ መጥቀስ የምፈልገው ነገር ምንድን ነው? በዋነኛነት አሁን ትኩረት መሰጠት ያለበት አንደኛ የተጎዱ ወገኖችን የተፈናቀሉትን ወደ ቀያቸው እንዲመለሱና መልሶ መገንባት ስራ ላይ ትኩረት መሰጠት አለበት። ሁሉም ባለድርሻ አካላት መንግስትም፣ ኤንጂኦዎችም፣ የአሪ ማህበረሰብን አሪም ያልሆነ ማህበረሰብ፣ ሁሉም ባለድርሻ አካላት የተቻለውን ሚና መጫወት አለበት መልሶ በማቋቋም ደረጃ። ሁለተኛ የጥፋቱ ፈጻሚዎች ለህግና ፍትህ መቅረብ አለባቸው። ለዚህ ሁሉም የባለድርሻ አካላት አሁንም የራሱን አስተዋጽኦ ማድረግ አለበት። ከጸጥታ አካላት ጋር ተባብሮ መስራት አለበት። ሶስተኛ ዘላቂ ሰላም እንዲኖር የእርቅ ስራ መሰራት አለበት። ደቡብ ኦሞ በጣም ሰላማዊ ከሚባሉ የኢትዮጵያ አካባቢዎች ውስጥ አንዷ ነች። ይህን ያክል የከፋ በማንነትና በብሔር ላይ የተመሰረተ ግጭት አይታይም በደቡብ ኦሞ ውስጥ። ሁሉም በሰላም በመከባበር የሚኖሩበት አካባቢ ነች። ከ16 በላይ ብሔረሰቦች የሚኖሩበት አካባቢ ነች እና
ሰላም ዶክተር አስራሰጂ ላይ ላቋርጦት እና በእርሶ እይታ በእርሶ አመለካከት ሁሉም ግጭት ውስጥ የተሳተፉ አካላት ተጠያቂ መሆን አለባቸው እያሉ ነው እና በእርሶ አስተያየት ይህንን ጉዳይ ዘርዘር አድርገን አድማጮችም በግልጽ እንዲረዱት፣ ዘርዘር ስል ረጅም ሰዓት ይወስዳል ማለት ሳይሆን አጠር አድርገው ግን ደግሞ በግልጽ ማንን ነው የዚህ የጥቃት ወይም ደግሞ የዚህ ድርጊት ፈጻሚዎች ለሕግ መቅረብ አለባቸው የሚሉት የትኞቹን ቡድን ወይም የትኛውን አካል ነው?
አመሰግናለሁ። በእርግጥ ጉዳዩ ስብስብ ስለሆነ በአጭር ጊዜ ውስጥ እነዚህ ተጠያቂ ናቸው ብሎ መናገር ይከብዳል። ቡድኖችንም እንደዚሁ ያለ በቂ መረጃ መፈረጅ አይቻልም። የህግ አካላት፣ የፍትህ አካላት የራሳቸውን ስራ መስራት አለባቸው። ነገር ግን በመሪህ ደረጃ ይሄ ችግር የተነሳው ከዞን መዋቅር ጥያቄ ጋር ተገናኝቶ ነው። የዞን መዋቅር ጥያቄው በሰላማዊ መንገድ ሲጠየቅ የቆየ አብዛኛው የአሪ ማህበረሰብ ጥያቄ ነው። ከዚያ ተነስቶ ነው እንግዲህ ቀስ በቀስ ወደ ግጭት ያመራው። ስለዚህ ይህንን ወንጀል የሰሩት እሳት ቃጠሎ እና ዝርፊያ የሰሩት ይህንን ዝርፊያ ያቀናጁት ግልጽ የሆነ በቂ የሆነ መረጃ ሲገኝባቸው የጥፋታቸውን የፍትህ ስርዓቱ የሰጣቸውን ቅጣት ይቀጣሉ። ነገር ግን መዋቅር ጥያቄውን በሰላም
ነገር ግን ብለው ከማለፎት በፊት የእኛ መረጃ የሚያሳየው ጥቃቱ የደረሰባቸውን ሰዎች ከጥቃቱም አምልጠው ተፈናቅለው የሚገኙ እንዲሁም በሰዓቱ የተቀረጹትን ምስሎች እንደተመለከት ነው ወጣቶች በቡድን ተደራጅተው የሰላማዊ ሰዎችን ቤት ንብረት ማቃጠላቸው ታይቷል። ይህንን እርስዎ ያስተባብላሉ?
በእርግጥ እኔ የተቀረጹ ምስሎችን ያው ስላላየው በዛ ጉዳይ ላይ የምናገረው ነገር አይኖረኝም። ነገር ግን የመዋቅር ጥያቄው በሰላማዊ መንገድ ስነሳ የነበረ ጥያቄ ነው። ነገር ግን ያንን ጥያቄ የሚደግፉ ወጣቶች አሁን በተሰራው ወንጀል ውስጥ አልተሳተፉም ማለት አይቻልም። የመዋቅር ጥያቄውን የሚደግፉ ጥቂት ወጣቶች በስሜተኝነት፣ በግልተኝነት ወንጀል ሰርተው ሊሆን ይችላል። ይሄ በበቂ መረጃ እና ማስረጃ ሲደገፍ ሲረጋገጥ የፍትህ ስርዓቱ የሰጣቸውን ቅጣት ይቀጣሉ። ነገር ግን አሁን እየሆነ ያለው በሰላማዊ መንገድ ጥያቄውን ሲያራምዱ የነበሩ ግለሰቦች አብዛኛዎቹ የጸጥታ ኃይሎች ትኩረትን ስበዋል እና አግባብ ባልሆነ መንገድ የጥቃት ሰለባም እየሆኑ ነው። ስለዚህ የጸጥታ ኃይሎች አሁን ሚዛናዊ የሆነ ስራ መስራት አለባቸው። የመዋቅር ጥያቄውን በሰላማዊ መንገድ ሲያራምዱ የነበሩት ግን የራሳችን ወገኖቻችንን ወንጀል ያልፈጸሙባቸው በግፍ በቂ መረጃ ሳይኖር ሊታሰሩና ሊቀጡ አይገባም። ሚዛናዊ የሆነ ስራ መሰራት አለበት። ይህም አንደኛ ለሁሉም ማህበረሰብ ተቀባይነት ያለው እርካታ የሚሰጥ ፍትህ እንዲመጣ ያደርጋል። ሁለተኛ ችግሩ ይበልጥ እንዳገረሽ ቅሬታ እንዳይፈጠር ማህበረሰቡ ከዚህ በፊት ወደ ነበረበት ሊመለስ ለሰላምና ከፍተኛ የሆነ አስተዋጽኦ ያበረክታል። ሚዛናዊ የሆነ ፍትህ ማስፈን። ስለዚህ ምንድነው ነጥቡ? የተሳተፉ ሰዎች ይኖራሉ፣ ቤት ተቃጥሏል፣ ንብረት ተዘርፏል። በእርግጠኝነት ይህንን ያቀናጁ ግለሰቦችም አሉ፣ በቀጥታም ድርጊቱን የፈጸሙ አሉ። እነሱ በቂ ማስረጃ ተለይተው ፍትህ የሰጣቸውን ቅጣት ማግኘት አለባቸው። ይሄ የሚያከራክር አይደለም። ነገር ግን ከዚህ በፊት የመዋቅር ጥያቄውን በሰላማዊ መንገድ ስላራመዱ አሁን ይህንን አቀናጅተዋል ብሎ በግምት ሰራ ስራ ፍትህን ያጓድላል።
አድማጮች እንዲሁም ተመልካቾች፣ በደቡብ ኦሞ ዞን ያለውን ግጭት አስመልክቶ ጽዮን ግርማ ያሰናዳችሁ ዘገባ በዚሁ አላበቃም። የአካባቢውን ነዋሪዎችና ባለስልጣናትን ምላሽ አካታ በነገው ምሽት ትመለሳለች። የእኛ መሰናዶ በዚሁ አበቃ። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ ያመሻውት ስመኝሽ የቆየ ነበርኩ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በነገው ዕለት በተለያዩ መሰናዶዎች እንመለሳለን። ለዛሬ አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና ደሩ።